ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ በቅንብሩ አብረናችሁ እናመሻለን። የኢትዮጵያውያን የማንበብ ባህል ከጊዜ ወደ ጊዜ እየቀነሰ መምጣቱ ያሳሰባቸው በአሜሪካን ሀገር ሚኔሶታ ክፍለ ግዛት የሚኖሩ ወጣቶች የማንበብን ባህል ለማሳደግና በእውቀት ላይ የተመሰረተ ውይይትን ለማዳበር የሚረዳ ሆራይዘን የተሰኘ የመጽሐፍ ክለብ በማቋቋም በተለያዩ የማህበራዊ ትስስር ገጾች አማካኝነት አንባቢያንን እያሰባሰቡ ይገኛሉ። አለማንበብ የእውቀት አድማስን አጥብቦ ሁለንተናዊ እድገትን እንዳናገኝ ማነቆ ሆኖናል የሚሉት ወጣቶች የተለያዩ ማህበራዊ ጉዳዮችን የሚዳስሱ መጽሐፍትን በማንበብና በመወያየት አንድ ዓመት አስቆጥረዋል። የክለቡን የአንድ ዓመት እንቅስቃሴ ለመዳሰስና በተለይ ወጣቶች ለምን ማንበብ አለባቸው በሚለው ሐሳብ ዙሪያ ለመወያየት ስመኝሽ የቆየ ከክለቡ መስራችና አስተባባሪዎች ጋር ቆይታ አድርጋለች። በቅድሚያ ራሳቸውን በማስተዋወቅ ይጀምራሉ።
ስሜ ታምራት ሁሴን ይባላል። በሚኒሶታ ሮቸስተር ከተማ በሚገኘው የሜዮ ክሊኒክ ውስጥ በማይክሮባዮሎጂ ሙያ ላይ ተሰማርቼ ነው ያለሁት። እንግዲህ በሆራይዘን ቡክ ክለብ ደግሞ ከተጀመረ ጊዜ አንስቶ በሊቀመንበርነት እያገለገልኩ ይገኛል።
እኔ ስሜ አሸናፊ አንተነ ይባላል። የምሰራው ፕሮፌሽናሊ ዘ ሶፍትዌር ኢንጂነር ነው እዚሁ ሚኒሶታ ውስጥ። ሆራይዘን ቡክ ክለብን እንግዲህ ጆይን ያረኩት የዛሬ አመት አካባቢ ነው።
እስኪ አንድ አመት ወደ ኋላ ልመልሳችሁና እንግዲህ ሀሳቡ አመንጪ ታምራት እንደሆንክ ሰምቻለሁ። አጀማመራችሁ እንዴት ነበር? ሀሳቡ ከየት ነው የመጣው?
ኢትዮጵያውያን ከምንታማባቸው ግንባር ቀደም ችግሮች መካከል አንደኛው ደከም ያለው የንባብ ባህላችን ነው። የንባብን ጠቀሜታና አስፈላጊነት በሚመለከት በሁላችንም ዘንድ የማያከራክር ስምምነት እንዳለ በድፍረት መናገር እችላለሁ። ነገር ግን የተለያዩ ምክንያቶችና ሰበብ አስባቦችን እያነሳን ንባብን ስንለማመድ ወይም ፕራክቲስ ስናደርግ ብዙ አንታይም። ይሄ ደግሞ በተለይ በዚህ በውጭ ዓለም የምንኖር ኢትዮጵያውያን ዘንድ በስፋት የሚስተዋል ነገር ነው። ኑሮን ለማሸነፍ በተለያዩ ስራ ዘርፎች ተሰማርተው ቀን ከሌት ከሚተጉ ወገኖቻችን እስከ ከፍተኛ ትምህርት ተቋማት ተማሪዎቻችን፣ እንዲሁም ፕሮፌሽናል ስራዎችን እስከሚሰሩ ወንድምና እህቶቻችን ድረስ የዘለቀ ደካማ የንባብ ባህል እንዳለ ተገነዘብን፣ በቅርብም ተመለከትን። ይሄ ደግሞ ከመጽሐፍ ጋር የፈጠርነው ቅራኔ የእውቀት አድማሳችን እንዲጠብ በማድረግ ከሁለንተናዊ እድገትን እንዳናመጣና እንዳናረጋግጥ ማነቆ መሆኑ እንዲያበቃ ነው። በጠበበ ጊዜ ውስጥም ቢሆን ለማንበብ የሚያስችልንን አውድ መፍጠር አስፈላጊ መሆኑን አምነንበት የዛሬ አመት ገደማ ሆራይዘን ቡክ ክለብን ለመጀመር እየተነሳ ነው ማለት ነው።
ሀሳቡን ከመጣል በኋላ የፌስቡክ ገጽን የከፈትከው ሆራይዘን የመጽሐፍ ክለብ የሚል ጊዜውን ስንቆጥረው የዛሬ አመት ማለት ልክ ኮሮና የጀመረበት ጊዜ ነበር እና እንዴት ነበር አጀማመሩ?
ይህንን ቡክ ክለብ ያዋቀርንበት መንገድ ከዛ ቀደም ብሎ ነው የመጣው። ቡክ ክለቡ በአጠቃላይ በሶስት ምሰሶዎች ላይ የቆመ ነው። የመጀመሪያው ፐርሰናል ዲቨሎፕመንትን ላይ ያተኮረ እዛ ላይ የሚሰራ አንድ ምሰሶ አለው። ሁለተኛው ደግሞ መቀራረብና በጋራ የመስራትን የማረጋገጥ ሌላ ምሰሶ አለው። ሶስተኛው ደግሞ ለውጥን ማምጣት ነው። በግለሰባዊ ለውጥ ማምጣት፣ እንደገና ደግሞ ማህበረሰባዊ ለውጥ በኮሚኒቲያችን ውስጥም እንደዛ ውጤት ሆኖ እንዲመጣ ነው። ስለዚህ ያዋቀርንበት መንገድ እንዴት ነው? በተለያዩ የከፍተኛ ትምህርት ተቋማት የሚገኙ የኢትዮጵያውያን ተማሪዎች ህብረታት በአግዝበርግ ዩኒቨርሲቲ የሚባል በዚሁ ሚኒያፖሊስ የሚገኝ ሚኒሶታ ዩኒቨርሲቲ እኔ በወቅቱ የነበርኩበት፣ እንዲሁም ካምለን ዩኒቨርሲቲ፣ ሚኒያፖሊስ ኮሌጅ፣ ቴምፕል ካሌጅ የመሳሰሉ የትምህርት ተቋማት ውስጥ ያሉ የኢትዮጵያውያን ተማሪዎች ህብረታት ከሁሉም በተወጣጣ መልኩ እንዲዋቀር ካደረግም በኋላ ነው ሰፊውን ደግሞ የማህበረሰባችንን አካል ለመድረስ ወደ ሶሻል ሚዲያው የገባ ነው ማለት ነው።
ምናልባት ወደ አሸናፊ ከመሄዴ በፊት መጽሐፍ የማንበብ ልምድህ ምን ይመስላል? ከልጅነት ጀምሮ
የማንበብ ልምዴ ያው ከልጅነት ጀምሮ ከመጽሐፍት ጋር ቀረብ ያለ ቁርኝት አለኝ ለማለት እደፍራለሁ። የምፈልገውና ማንበብ ያለብኝን ያክል እያነበብኩ መጥቻለሁ ለማለት ይቸግረኛል። ነገር ግን ከመጽሐፍት ጋር ጠበቅ ያለ ወዳጅነት አለኝ። ወደዚህም ሀገር ከመጣሁ በኋላ ሰፋ ባለመልኩ መጽሐፍትን በማንበብ ውስጥ ለመቆየት እንግዲህ እሞክራለሁ።
ወደ አሸናፊ ልምጣ። አሸናፊ እንግዲህ አንተ ደግሞ የሆራይዘን የመጽሐፍ ክለብ ከሚያስተባብሩት ኮሚቴዎች ውስጥ አንዱ ነህ። አድሚንም ሆነ በፌስቡክ ገጹ በተለይ ተሳተፋ ይቻላል እና እስኪ አንተም ከግል የማንበብ ልምድህ ልነሳና አንተስ መጽሐፍ አንባቢ ነህ?
የኔ የመጽሐፍ ማንበብ ልምዴ በጣም ሞዴሬት ነው ወይም ደግሞ ማዕከላዊ ነው ብዬ ነው የምገልጸው። በጣም ከልጅነቴም በጣም አንባቢ ሰው አልነበርኩ። ነገር ግን በመጠኑ የማነብና በተለይ በትምህርት ዓለም ውስጥ በነበርኩበት ጊዜ ብዙ ነገሬን የማተኩረው ትምህርት ነክ በሆኑ መጽሐፎች ነው። ከትምህርት ዓለም ከወጣ በኋላ ነው አንዳንድ ጠቅላላ ነገሮችን የማንበብ የማየት ድሎችን ያገኘሁት እና ሆራይዘን ቡክ ክለብ እንደ እኔንም አይነትም ሰዎችን ብዙም የማንበቡ ፍቅርና ልምድም የሌላቸው ነገር ግን የማንበብ ጠቀሜታውን ተረድተው ለማደግ ለሚፈልጉ ሰዎችም ይሆናል እና የኔ የማንበብ ልምድ እንደዛ ነው።
መቼ ተቀላቀልክ ሆራይዘን የመጽሐፍ ክለብን?
ሆራይዘን የመጽሐፍ ክለብን የተቀላቀልኩት ያው ልክ እንደተመሰረተ ነው። ሲመሰረት ካሉት ኮሚቴዎች መካከል አንዱ ነኝ እና የዛሬ ዓመት አካባቢ አይዲያውን ክራፍት በማድረግ እና ፕላኖችን በማውጣት ውስጥ በኮሚቴ ውስጥ ተሳትፌያለሁ።
እንግዲህ ገረፍ አድርጌ እንዳየሁት ለንባብ የሚመረጡት መጽሐፎች ጠንከር ያሉ ማህበራዊ ጉዳዮችን የሚያነሱ ለምሳሌ የዘር መድሎ ጉዳይን የሚያነሳ መጽሐፍ አይቻለሁ እና እንዴት ነው መጽሐፉን የምትመርጡት? ለውይይት የምታስተባብሩት በምን መልኩ ነው? ሂደቱ ምን ይመስላል?
መጽሐፎችን ስንመርጥ በቡክ ክለባችን የተለያዩ ነገሮች እናያለን። አንደኛው ቅድም ታሚሚሽ እንዳረገው ከቪዥናችን እና ካለን ቫሊዩ ጋር ነው የምናወዳድረው እና አንዱና በጣም ትልቁ ነገር በሶሳይቲ ወይም በኮሚኒቲያችን ውስጥ ዲቨሎፕ ለማድረግ የምንፈልገው ነገር ፐርሰናል ዲቨሎፕመንት ነው። ስለዚህ በዛ አቅጣጫ ያሉ ማንኛውንም መጽሐፎችን ለማየት እንሞክራለን። ካነበብናቸው መጽሐፎች ብዙዎቹ በዚህ በፐርሰናል ዲቨሎፕመንት ላይ እና በአቺቭመንት ላይ ማህበራዊ ነገሮችን የያዙ ራስን ለማሳደግ የሚጠቅሙ መጽሐፎችን ለማንበብ ነው ሙከራችን እና ብዙዎቻችን ቅድም ታሜ እንዳለው የማንበቡን ልምድ በጣም ብዙም ስለሌለን ቀስ በቀስ ቮሊዩሙ ትንሽ የሆኑ መጽሐፎችን ለማንበብ እንሞክራለን። እነሱን እናስቀድማለን።
ታምራት፣ እስኪ አንድ መጽሐፍ ለማንበብ እና ለውይይት ለመዘጋጀት ምን ያክል ጊዜ ይፈጃል? እስካሁን በዚህ መልኩ ምን ያክል መጽሐፎች ተነባቢ ሆነዋል በክለባችሁ?
እንግዲህ ብዙ ሰዎች ከንባብ ራሳቸውን የሚያርቁበት ምክንያት አንደኛው ጊዜ የለኝም በሚል አመክ ነው የሆነው። ስለዚህ የቀረጽነው እቅድ በቀን አትሊስት 5 ገጽ የማንበብ ፕላንን ይዘን ነው የተነሳ ነው ማለት ነው። እስካሁን የመረጥናቸው መጽሐፍ በአማካኝ ወደ 300 ገጽ አካባቢ ያላቸው ናቸው። ስለዚህ በሁለት ወር ውስጥ አንድ መጽሐፍ የመጨረስ ሙከራ እናደርጋለን። ግን በወር ደግሞ እየተገናኘን ከመጽሐፉ አጋማሽ ድረስ ያሉ ሀሳቦችን እንወያያለን ማለት ነው።
እንግዲህ ፌስቡክ ላይ እንዳየሁት አባሎች ወደ 100 ደርሰዋል። በምን መልኩ ነው ሰው ውስጥ ተሳታፊነቱ? አሾ፣ ወደ አንተ ልመለስ።
አዎ፣ እንዳየሽው በሶሻል ሚዲያዎች ላይ ያን ያህል ፎሎወሮች አሉን። እንግዲህ በአመት ውስጥ የገነባ ነው። እንግዲህ ዋናው አላማችን እኛ ሪሊ በተለያየ መልኩ ሰዎች ፎሎ ቢያደርጉንም ቢከተሉንም ሀሳባችንንም ቢያዩ ዋናው የኛ አላማችን እንግዲህ ሰዎችን ኤክስፖዝ ማድረግ ነው። ለእንደዚህ አይነት ነገር ቀለል ባለ መልኩ ማንበብ እንደሚቻል ለነሱ ኦፖርቹኒቲውን መፍጠር ነው እና ማንበብ ራሱ ጊዜ የለንም ብለው የሚያስቡ ሰዎችም አንድም ገጽ ሁለትም ገጽ እያነበቡ ከኛ ጋር እኩል መሄድ እንኳን ባይችሉ ቡክ ሪቪዋችን ወይም በየወሩ በምናደርገው ስብሰባ ላይ ተገኝተው ከኛ ጋር እንዲተዋወቁ ያለባቸውን ቻሌንጅ እንዲያወሩ ምን አይነት ነገሮችን ኤክስፒሪየንስ እያደረጉ እንዳለ ከእኛም ደግሞ ልምድ ሼር እያደረግናቸው በዛ ውስጥ በወራዊ በምንገናኝበት ስብሰባ ላይ ነው ከእነሱ ጋር እንግዲህ የምንገናኘው ማለት ነው።
ወደ ተጀመረው ውይይት እንመለሳለን። ከዚያ በፊት ግን አጫጭር ዓለም አቀፍ ኪናዊ ወሬዎችን ሰምተን እንመለስ። በሴቶችና ልጃገረዶች እኩልነት ዙሪያ በምታደርጋቸው እንቅስቃሴዎች ምክንያት የኖቤል ሰላም ሽልማትን ያሸነፈችው ፓኪስታናዊቷ ወጣት ማላላ የሱፋዚ ድራማዎችን፣ የሕፃናት ታሪኮችን አኒሜሽንና ዘጋቢ ፊልሞችን ለመስራት ከአፕል ድርጅት ጋር መስማማቷ ተሰምቷል። አዳዲስ ድምጾችን ወደ አውታሩ ለማምጣት ተስፋ እንዳላት ለሮይተርስ የተናገረችው ማላላ ወጣት ሴቶች ትርኢቶቹን በመመልከት ይነቃቃሉ ብላ እንደምታስብም አክላለች። የዓለም ትልቁ ሲኒማ ቤቶች አስተዳዳሪ AMC በሎስ አንጀለስ ዳግም ሲኒማ ቤቶችን መክፈት እንደሚጀምር አስታውቋል። በኮቪድ-19 ቫይረስ ምክንያት ለአንድ ዓመት ተዘግተው የከረሙ ቲያትር ቤቶችን ቀስ በቀስ ለመክፈት ያሰበው ድርጅቱ በመጪው ሰኞ 2 ሲኒማ ቤቶች ተመልካቾችን ማስተናገድ ይጀምራሉ ብሏል። ፈረንሳዊቷ ተዋናይት ኮሪን ማዚሮ በወራት ቲያትር ቤቶችና ሲኒማ ቤቶች መዘጋጀታቸውን በመቃወም በአንድ የሽልማት ስነ ስርዓት ላይ እርቃኗን ተቃውሞዋን ገልጻለች። ሴዛር በተሰኘው ትልቅ የሽልማት ስነ ስርዓት ላይ ተዋናይቷ ደረቷ ላይ ባህል ከሌለ መጪው ዘመን የለም፣ በጀርባዋ በኩል ደግሞ ኪነጥበብን መልስልን ጂን የሚል ጽሑፍ ተጽፎባት ታይታለች። ጂን ካዜክስ የሀገሪቱ ጠቅላይ ሚኒስትር ናቸው። በዚህ ሳምንት ወጣት ኢትዮጵያውያን አዳዲስ የሙዚቃ ስራዎችን አጋርተውናል። ሃሌሉያ ተክለ ጻድቅና ሄኖክ ክብሩ የተጫወቱት አንድ ጎጆ አንደኛው ነው። ግጥምና ዜማው የሄኖክ ክብሩ ነው። ሙዚቃውን ሰምተን ወደ ጀመርነው ውይይት እንሻገራለን።
Oya preto to Kaye ho jamro kete wa wakuh alame antanu masatna rai fikre rai fikre ya qalle tasabi minyot yanta bicha alame likinde helu ha wadtu yalacha sa fajan dilale siar gi jerkabe shaketo Humaya dadame, jadadannakabe, jadadannakabe, garamas galgala sawinti yasuma, dameto, sila lumbar bada, kuchuramu. Tokko kamna jannati yakiya na bira sibira jira du ganake toda maltu sibe jalalati shake jalalati shake toda disi jana tiki na bo besse kana boda na disiya anisketi wadunya melke kanna ya garile akponya ukrawa jantenya bayanchile kalga
Yeah.
ተግባበ ሁሉም ይወቅስ ማበው ባህላች
ካንደ ብቱ ለት የሚለው ተረት በተግባር ነው ሲገለጹ በቱ
አው ሲገለጹ በቱ
አንድ ሌላ ያየሁት ነገር ደግሞ ምንድነው ከተማሪዎች ማህበራትና ሌሎች የወጣት እንቅስቃሴዎች ጋራ የምታዘጋጃቸው ዝግጅቶች እንዳሉ አይቻለሁና እስኪ ስለሱም ትንሽ ንገረኝ።
አንዱ አላማችንም ቀደም ታም ሜንሽን ዳረገው ከመጀመሪያ ሲመሰረት ይሄ ሐሳቡ በተለያዩ ትምህርት ቤቶች ውስጥ ያሉ የስቱደንት አሶሲኤሽኖች ኢንፑት አለበትና በሚማሩበት ትምህርት ቤት ውስጥ ያለውን ኮሚኒቲ ያሉትን ተማሪዎች አድሬስ በማድረግ የራሳቸውን ስራ እየሰሩ ይገኛሉ። እኛ ኮላቦሬት እያደረግን ከነሱ ጋር በህብረት ተማሪዎችን የምናነቃቃበት እነሱም ደግሞ ያላቸውን ኤክስፒሪየንስ ለኛ ሼር የሚያደርጉበት ፕላትፎርሞችን ነው እየዘረጋን ያለነው።
ተምራት የቀረ የምትለው ሐሳብ አለ እዚህ ላይ?
አዎ አሱ በደንብ አድርጎ ገልጾታል። አንድ ነገር መጨመር የምፈልገው እዚህ ላይ የከቡክ ክለባችን መሰስቶች ቀደም ካነሳቸው መካከል አንደኛው ይሄ አብሮ የመስራቱ የመቀራረቡ ሞር የመተጋገዝን የመደጋገፉ ነገር ትልቅ ቦታ እንሰጣለን እኛ እንደ ተቋም እንደ ኦርጋናይዜሽን ማለት ነውና በጣም እንደዚህ ለኛ ቀጥተኛ ፋይዳ ባላቸው አቺቭመንት ጋርም በመሳሰሉ ቶፒኮች ላይ በመገናኘት መጻፍቶችን በማንበብ በጣም ተስፋ ሰጪ የሆኑ ትልልቅ ኮላቦሬሽኖችን እያደረግን እንገኛለን ማለት ነው።
ታምራት እስኪ በዚህ ባንድ አመት ጉዟችሁን ወደ ኋላ መለስ ብለህ ስታየው እንግዲህ ተነሳህበት ሐሳብ አለ አላማ አለ እየተሳካ ነው ብለህ ታስባለህ?
ዛሬ ላይ ቆሜ ወደ ኋላ ስመለከት በዚህ ባጠረ ጊዜ ውስጥ ይሄን ያክል እንቅስቃሴና እድገት መኖሩን በጣም እንደ ከፍተኛ ስኬት ኢንፋክት ከጠበቁትም በላይ የሆነ ስኬት እንደ ተመዘገበ እንዲሁም ደግሞ ወደፊት ምን ያክል ሰፊ ለውጦችን ልናመጣ እንደምንችል የሚያሳይ ደረጃ ላይ እንዳለን ነው ማምነው።
እንግዲህ በአጠቃላይ ሲታይ ቀደም ታምራት ገልጸዋል የማንበብ ልምዳችን እንደ ማህበረሰብ በጣም ደካማ ነው። እስኪ እንደው አንድ ሰው ቋሚ ልምድ አድርጎ መጽሐፍ ማንበብን እንዴት ምን ማድረግ አለበት? እንዴት ነው ያንን ልምድ ማዳበር የሚቻለው? ለወጣቶች ምን ተካፋ ይከርካለ?
ማንበብ አንደኛ በጣም የመጀመሪያ መሰረታዊ ነገሩ ሪሊ እነዚህ በቀን በትንሽ በትንሽ ያደረግን ራሳችንን የምናለማምዳቸው ነገሮች ንባብንም ጨምሮ ቀስ እያሉ ቢውልድ እያደረጉ የሚሄዱ ነገሮች ናቸው። ይህንን ደግሞ ኮንሲስተንሲ ይጠይቃሉ፣ መሰጠትን ይጠይቃሉ፣ በተደጋጋሚ መደረግን ይጠይቃሉ። በዚህ መንገድ የንባብ ልምድን ልናዳብር እንችላለን። ለወጣቶች ደግሞ በቀጥታ እንዲሁም በዚህ አጋጣሚ ማስተላለፍ የሚፈልገው መልእክት ምንድን ነው? ንባብን እንደ ስራ ኦር እንደ ኃላፊነት ኦር እንደ ግዴታ አድርገን ልንመለከተው የሚገባ ነገር መሆን የለበትም። ኢንፋክት ብዙ ወጣቶች ብዙዎቻችን ተማሪም ብንሆን ሰራተኛም ብንሆን ለመዝናናት ቀላል የማይባል ጊዜ እናጠፋለን። ነገር ግን ከነዚህ የመዝናኛ መንገዶች መካከል ማንበብንም እንደ አንድ አማራጭ አድርገን ብንከተል በጣም መልካም ይመስለኛል። ምክንያቱም ከብዙ መዝናኛ ነገሮች ያልተናነሰ በጣም ደስታም ረፍትም ይሁን ሊገኝበት የሚችል ቁልፍ የሆነ የህይወታችን አካል ሊሆን የሚገባው ነገር ነው ንባብ። ንባብንም እንደ መዝናኛነት መመልከት ማለት ነው።
አሸናፊ ሳንተስ የመጽሐፍ ልምድን ማዳበር በተለይ ለወጣቶች ምን ጥቅም አለው ትላለህ?
እንደ ወጣቶች ማንበብን በጣም አሰልቺ ነገር አድርጎ የማሰብ ነገር አለብን ብዙ ጊዜና ለምንድን ነው በተለይ በዚህ በኢንፎርሜሽን ኤጅ ላይ ስንኖር ብዙ ነገሮች በተለያየ ፕላትፎርም ስለሚቀርብልን በተለይ በቪዲዮ በኦዲዮ ብዙ ነገሮች አቬለብል ስለሚሆንልን ቀላሉ ነገር ለኛ ማድረግ ዩቲዩብ ላይ ወይ ፌስቡክ ላይ ያሉ አጫጭር ሳውንድ ባይትስ ወይም አጫጭር ክሊፖችን በማየት ለራሳችን ሳቲስፋክሽን ለመስጠት እንሞክራለን። ልክ እንደዛው አይ ቲንክ ማንበብን እንደ መዝናኛ አድርጎ መቁጠር በጣም በጣም ለአይምሯችን እና ለነገሩ የምንሰጠውን ዋጋ ሊወስንልን ይችላል ማለት ነው። ሌላኛው ደግሞ ያው ፐርፌክሽን መጠበቅ የለብንም። ኮንሲስተንትሊ መጀመሪያ ማንበብ ላይቻል ይችላል። አንድ ቀን እየተነበበ ሁለት ቀን ላይነበብ ይችላል። ይሄ ነገር ዲስካሬጅ እንዳያረጋቸው የማንበብ ልምዳችንን በጊዜ ሂደት ውስጥ ልናዳብር እንችላለን ብዬ አስባለሁ። ሌላ ደግሞ ወሳኙ ነገር ደግሞ ብዬ ማስበው አይ ቲንክ ብዙዎቻችን አሁን በሶሻል ሚዲያ ላይ ቅድም ሜንሽን እንዳረኩት የምናያቸው ኢንፎርሜሽኖች አሉ፣ የምናነባቸው ሄድላይንሶች አሉ፣ በተለይ የምናያቸው ቪዲዮዎች አሉ እና አጫጭር ነው መቼም ኢንፎርሜሽኑን በጣም በተወሰነ ጊዜ ውስጥ ኮንደንስ አድርጎ ለማቅረብ ነው የሚሞከረው እና ለነገሮች ሰፊ እውቀት አይሰጠንም፣ መነሻ ነው እንጂ የሚሰጠን እና ወጣቶች እኔ በዚህ አጋጣሚ ኢንካሬጅ የማደርገው በምናየው ሶሻል ሚዲያ ላይ በምናየው ነገር ብቻ እውቀታችንን አንወስነው። ስለ አንድ ነገር ሰፋ ያለ እውቀት እንዲኖረን ማንበብ ይኖርብናል እና ትንሽ በምናያት ቪዲዮ እና ትንሽ በምናየው ነገር ብቻ በሶሻል ሚዲያ ላይ ለነገሮች ያለንን አመለካከት አጥብበን መረዳታችንን እንዳንወስነው በዛም ደግሞ የህይወት ውሳኔዎቻችንን እንዳንወስን ሰፋ ያለ እውቀት እንዲኖረን እና ሰፋ ያለ መረዳት እንዲኖረን ወደ ማንበብ የምንመጣበትን ሂደት ቀስ በቀስ አብረን እንድንለማመድ ነው የምንጋብዛቸው። እንግዲህ በዚህ አጋጣሚ
እንግዲህ አንደኛ ዓመታችሁን ለማክበር በዝግጅት ላይ ናችሁ። ማርች 27 ይመስለኛል በፈረንጆች አቆጣጠር የምታከብሩት። ምናልባት እዛ ላይ አዳዲስ አባላት መምጣት ቢፈልጉ መሳተፍ ይችላሉ? የመጽሐፍ ክለባችሁንም ጆይን ማድረግ ለሚፈልጉ ሰዎች እንዴት ነው ክለባችሁን መቀላቀል የሚችሉት የሚለውን ምናልባት ታምራት?
በጣም እንደውም በደስታ እና በጉጉት ነው የምንጠብቀው አዳዲስ ሰዎችን። በተለይ በአኒቨርሰሪያችን ላይ እስካሁን የነበረንን ጉዞ ያጋጠሙንን ተግዳሮቶች ያሳካናቸውንም ደግሞ ድሎች መጠቃላይ አብረን እያከበርን ከዛ ውስጥ የምንማማርበት መልካም ጊዜ ነው እየተዘጋጀ ከፊታችን ማርች 27 የሚጠብቀን እና በዛ ላይ ቢገኙ እጅግ በጣም ደስታችን ነው። ግብዣችንን በዚህ አጋጣሚ ለማስተላለፍ እንወዳለን። ከዛ በመቀጠል ደግሞ የመጽሐፍ ክለባችንን ጆይን ለማድረግ የሚፈልጉ ካሉ ደግሞ በቀጥታ በማህበራዊ ትስስር መድረኮች ላይ ባሉን ገጾች ላይ ኮንታክት ሊያደርጉን ይችላሉ። ኢሜይላችንም አለ፣ በኢሜይል ኮንታክት ሊያደርጉን ይችላሉ። ስለዚህ በዛ መልኩ ሊያገኙን ይችላሉ።
እሺ፣ አሸናፊና ታምራት ሆራይዘን የመጽሐፍ ክለብን በማቋቋም በተለይ ወጣቶች መጽሐፍ ልምድን እንዲያዳብሩ እያደረጋችሁት ስላላችሁት እንቅስቃሴና የአንድ ዓመት ጉዞ ለአድማጮቻችን ስላካፈላችሁልን በጣም እናመሰግናለን።
እኛም እጅግ አድርገን እናመሰግናለን።
አብራችሁን ስላመሻችሁ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ በቅንብሩ አብረናችሁ አምሽተናል። መልካም ምሽት ይሁንላችሁ።
I'm so sorry.